ሐኪሙን ይጠይቁ ለምሽቱ ከፍ ያለ ተስፋ ያታደሩት የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨትና ሰዎች በጊዜ መከተብ ያለመቻላቸው ያሳደረውን ስጋት ይመለከታል። ይህ ሁኔታ በተጨማሪም ራሱን የለወጠ የቫይረስ ዝርያ እንዲስፋፋ ሊያደርግ የሚችለውን አስተዋጽኦም ይመረምራል። ሞያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል።
ፕሮፌሰር ብስራት ኃይለ መስቀል ኮቪድ የክትባቶችም ሆነ የበሽታው ጉዳይ እንግዲህ አብሮን ያለ ነውና ገና ያነጋግረናል። ክትባቶች በወጡ በማግስቱ ብዙዎችም በየተራ ተመልክተናል።
ለምሽቱ እስኪ
በዚህ በዩናይትድ ስቴትስ ከሚታይ ሰሞንኛ ጉዳይ እንነሳ። እንግዲህ እንደምናየው ከፍ ያለ የአየር ጠባይ ለውጥ ክረምት ነው ወቅቱ። በርግጥ ከፍተኛ በረዶ የአየር ለውጥ የፈጠረው ሁኔታ ብዙ አካባቢዎች እንቅስቃሴዎች ላይ ተጽዕኖ አሳድሮባቸዋል። በዚህ ምክንያት የክትባቶች ዝውውር በሚፈለጉበት ስፍራ በታቀደው ጊዜ መድረስ እንዳይችሉ አድርጓል። ይሄም ክትባቱ ለተሳሰበላቸው ሰዎች በፍጥነት እንዳይደርስ ማድረጉ አንድም ለመጀመሪያ ጊዜ ሊከተቡ በመጠባበቅ ላይ ያሉ፣ ሁለትም የመጀመሪያውን ሁለት ጊዜ የሚወሰደውን ክትባት ፋይዘር በተባለው የክትባት አይነት 21 ቀን ሞልቷቸው ሁለተኛውን ሊወስዱ የተዘጋጁ፣ ሞደርና 28 ቀን ጠብቀው ሁለተኛውን ሊወስዱ የተዘጋጁ ቢያልፋቸው ምንድን ነው የሚገጥመው የሚለው እያነጋገረ ነው። እስኪ በሁለቱም አዲስ የሚወስዱት ላይም ተቃላይ ሁኔታውን መቀየሩ ነው የወሰዱት ደግሞ ቢያመልጣቸው ምን ችግር ይፈጥር ይሆን? በዚህን ጀምር።
ጥሩ ጥያቄ ነው። ደግሞ ጊዜ ነው፣ ምክንያቱም ገና ከበረዶ አልወጣንም። ይኸው ላይ እኛ ያለንበትም ዋሽንግተን ዲሲ ውስጥም በረዶ አለ። ያን ያህል እንደ ሌሎቹም ባንጎዳ፣ ግን ያው ጊዜው ነው። አሁን የክረምት ጊዜ ነው። ጥሩነቱ የአሁኑ የባይደን አድሚኒስትሬሽን አንዱ ሜጀር ታርጌት ያደረገው ይህንን ኮቪድ ማጥፋት ላይ ነው እና በዚህ ምክንያት ከፍተኛ እንቅስቃሴ የተካሄደ ነው። ሁላችንም እንደምናየው ልክ ከስቶርሙ በፊት በቀን 1.5 ሚሊዮን ሰው ክትባት እያገኘ ነበር። እዛ ደረጃ ነበር ይሄደ የነበረው እና ኦሎሜ ግን ይሄ በረዶ መጣ እና ብዙ አፌክት አደረገ። በጣም አፌክትድ የሆኑት ሁለት ሴንተሮች ናቸው። አንደኛው ይሄ ፌሊክስ ሴንተር ሜምፊስ ያለው፣ ሌላው ደግሞ ኬንታኪ ውስጥ ያለው ይሄሱ፣ እነሱ ነበሩ።
ፕሮፌሰር ብስራት ኢትዮጵያ ላሉ አድማጮች አሁን ገልጿቸው ምን እንደሆኑ እንዲረዱ፣ እሽጎችን ፖስታ መልእክቶች የሚልኩ ድርጅቶችን እንቅስቃሴዎች ተጽዕኖ አሳድሮባቸዋል እያሉ ነው። ለአድማጮች ቅርብ እንድናረግ
እነዚህ አሜሪካ ውስጥ ቫክሲን ከሚያፋፍሉ እና ትላልቅ ሴንተሮች ነበሩ እና በሁለት መንገድ ነው አፌክት ያደረጋቸው። አንደኛ ያው የዝውውሩ ምክንያት የመበረዶ ከተሸፈነ መንቀሳቀስ ስለማይችሉ እንደፈለጉት ማንቀሳቀስ አይችሉ። በዚህ ላይ ደግሞ እዛው ራሱ ክትባቱ የሚሰጥባቸው ሴንተሮች በየቦታው ያሉ ከ2000 በላይ ሴንተሮች በዚሁ በመብራት መጥፋት ምክንያት በበረዶ ምክንያት ከአየሩ ጠባይ ጋር በመንከት ምክንያት ተዘግተዋል። እንግዲህ አብዛኞቹ ያው በጀነሬተር ያው ኢትዮጵያም የተለመደ ነው፣ በጀነሬተር በኩል አድርገው ቫክሲኑ እንዳይበላሽ አቆይተውታል። በጣም የተጎዳው ደግሞ ከሁሉም አሜሪካ ስቴቶች ውስጥ ቴክሳስ የሚባለው ነው። ለምንድነው በጣም የተጎዳው? ከሌላው የተለየ በረዶ ኖሮት ሳይሆን ቴክሳስ በተፈጥሮ ሙቀት ሀገር ስለሆነ በረዶ አይደርስባቸው። ሌላው ስቴት አሁን ሺካጎ እንደዚህ የሚባሉት የአሜሪካ ከተማዎች ሁልጊዜ በረዶ ያያሉ፣ ሁሌም ይዘጋጃሉ፣ ከተማው ያውቀዋል አሰራሩን። እነዚህ ግን በረዶ ጋር ልምድ ለሌላቸው ብዙ ነገር ዳሜጅ ሊመጣ ቻለ እና በዚህ ምክንያት የቫክሲኑ ዝውውር በጣም 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 ነው የተጎዳው። ግን ጥሩ ነገሩ ምንድን ነው? አሁን ድሮ ከሚሰጣቸው ቫክሲን በጣም እጥፍ፣ ድሮ 400,000 በሳምንት የሚመጣ አሁን ከ600,000 በላይ፣ ያንን የጠፋውን ጊዜ ካቻፕ ለማድረግ እየተደረገ ነው። ሌላው የጠየቀኝ እነዚህ ቫክሲኑን ቢያመልጣቸው ባያገኙ ያልከው በጣም ትልቅ ጥያቄ ነው። አንዳንዱ ጋር ትንሽ ኮንትሮቨርሲም አለው። ሞደርና ያው 28 ቀን ነው የሚሰጠው በአራት ሳምንት፣ ፋይዘር ደግሞ በሶስት ሳምንት ነው የሚሰጠው። አሁን አዲሱ ሪፖርት የሚለው ምንድን ነው? በዛ ኤግዛክት ቀን በ21 እና በ28 ባይመጡም ሊቆይ ይችላል ነው የሚሉት። ማስመር መፈልገው ነገር ከአቅም በላይ በሆነ ምክንያት ነው እንጂ በተቻለ መጠን በዛው ጥናቱ በተደረገው መንገድ ሰው እንዲከታተል ነው የሚፈልገው። ግን ካልተቻለና ከአቅም በላይ በሆነ አሁን እንደዚህ እንደ ወይዘሩ ማለት ነው መንገድ ሁሉ ሲዘጋጋ መብራት ሲጠፋ የሰዎች እንኳን ፍላጎት ቢሆን ቫክሲን የሚሰጣቸው ቦታ ስለተዘጉ ምንም ምርጫ አልነበራቸው ያለ መቆየት እና እንደውም ሲዲሲ ዌብሳይት ላይ እንዳነበብኩት እስከ 6 ሳምንት ድረስ 42 ቀን እንደውም ከዛም ሊቆይ በሚል መንገድ አውጥተውታል። አሁንም ለአድማጮች ማስመር የምፈልገው ነገር ምንድነው እዚህ ላይ ከአቅም በላይ ከሆነ ምክንያት ነው እንጂ በተለይነት ወይም በሌላ ነገር ወይም በቃ አሁን እንደዚህ አግኝተናልና ተፈልገን ቆይተን በተመቸን ጊዜ ይሄዳልን ማለት አይደለም። ይሄም ቢሆን በጥናት ፉሊ በጥናት የተደገፈ አይደለም፣ ግን አትሊስት ባሁኑ ባለው ደረጃ እንደዚህ እስከ 6 ዓመት ቆይተው መከተብ ይችላል። ሁለተኛው ሌላው አንድ የእንግሊዝ ሀገር በጣም ኢንትረስቲንግ ነው። አንዱ ቫክሲን የፋይዘርን ወስደው ሲመለሱ በተባለው ቀን የፋይዘሩ ቫክሲን አቬለብል ባይሆን ሞደርናውን መውሰድ ይችላሉ ወይም የሞደርናውን ወስደው ፋይዘሩን መውሰድ ይችላሉ የሚለው የእንግሊዝ ሀገሩ ላይ ይችላሉ። አሁንም ማስመር የምፈልገው ነገር ከአቅም በላይ በሆነ መንገድ ያኛው አቬለብል ካልሆነ ሁለቱም ተመሳሳይ ቴክኖሎጂ ነው፣ አሬኔ ቴክኖሎጂ የሚባል ስለሆነ አንዱ በአንዱ መቀያየር ይችላሉ የሚል ነገር አውጥቷል። አሰራራቸው እንደነ ጃንሰን ጃንሰን አስትራዜኔካ አይደሉም። ሌላው የጠየቅኝ ነገር ሲንግል ዶዝ አንድ ወስደው ባይመለሱስ የሚለው ነገር ነው። አይደገፍም በሳይንሱ፣ ግን ሌላ ምርጫ ከሌላቸው እና አሁንም ከአቅም በላይ በሆነ ነገር ከሆነ አንዱ ራሱ እስካሁን እንዳየነው እስከ 6 ሳምንት ድረስ እስከ 80% አንዳንድ ቦታ ላይ ነው 85% ይላል። 95 በመሆን ፋንታ ዝቅ ብሎ 80-75% ድረስ ያገለግላል የሚል ሪፖርቶች አሉ።
መልካም። በረዶ ሲባል በአገራችን የምናውቀው በረዶ እንዳልሆነ ሁለት ጫማና ከዚያ በላይ አንዳንድ የወገብ ድረስ የሚደርስ ክምር ነው የምናወራውና እንዴት ነው አሜሪካን የምታክል ታላቅ ሀገር በበረዶ እንዲተሳስራ ሰዎች ክትባት ማግኘት የማይችሉበት ድረስ ይደርሳሉ የሚለው ምናልባት ግራ እንዳያጋባ ያለው። ወደ ሌላ ርዕስ ልውሰደው ፕሮፌሰር ብስራት፣ ይሄ አጠቃላይ የመጓተቱ ሁኔታ በዚህም ሆነ አንዳንዶች በጥረት ለብዙዎች ካልተዳረሰ ቀጥታ ከቫይረሱ ጋር የሚገናኙ ጉዳዮች እንዳይሆኑ ነው። ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር፣ በደቡብ አፍሪካ እና በብራዚል ቀድሞ ከተጠኑት ከሚታወቁት ዝርያዎች የተለዩ 3 አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹ ለነኚህ ፍቱን ይሆናሉ ወይ ይሰራሉ ወይ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ እነኚህ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈጠራል ወይ? መዘግየቱ ጋራ የሚያያዝ የመስራጭትን እድል ስለሚፈጥር። ሁለተኛ ቫይረስ ራሱን የመለወጡ ጠባይ የተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊከስቱ ይችላል ሆነው እንዴት ይመለከቱታል? ይሄን
በጣም ትልቅ ጥያቄ ነው የጠየቀኛሉ። ምክንያቱም ሪሊ የሚያሳስብ ነገር ነው። ቫይረሶች ራሳቸውን መቀየር የተለመደ ነገር ነው። ስለ ኮቪድ ካወቅን ምሮ በዚህ በአንድ አመት ተኩል ቢሞት ውስጥ ሰው ማያውቀው ነገር ምንድነው? ከሺህ በላይ ራሳቸውን የቀየሩት ኮቪድ ማለት ነው። እነዛ ሺዎች ሁሉ እንዴት ነው ይሄን ያህል በአንድ አመት ከአንድ ሺህ በላይ ከተቀየሩ እንዴት ነው ካቻፕ የምናደርገው ለሚለው እነዛ ሺዎቹ በሙሉ አያሳስቡንም። የሚያሳስቡን ይሄ ስፓይክ ፕሮቲን የሚባለው ይሄ ሰዎች የሚያስይዙበት ላቸው ላይ ያለው ፕሮቲን ጫፉ እሱ ከተቀየረ ነው የሚያሳስበን። ለምን ቫክሲኖቹ የተሰሩት ያን ፕሮቲን መሰረት አድርገው ነው። ሌላ ቢያዩ ብዙ አያሳስበንም እንጂ እንዳልኩ ኦልሞስት ከሺ በላይ ብዙ ቬሪንቶች አሉ ራሳቸውን የቀየሩ። እነዚህ አሁን 3 በጣም ያሳሰቡን የብራዚሉ፣ የሳውዝ አፍሪካው እና የዩኬ ያንን ፕሮቲን ቀይረው መጡ። አሁን እሱ ላይ ነው ሁሉ ሰው ሁሉም ሳይንቲስት አላርት የሆነው። እነዚህ ቫይረሶቹ ራሳቸውን ሲቀይሩ አንዳንዶቹ መተው ይሄዳሉ፣ አይቆዩ። አንዳንዶቹ ለረጅም ጊዜ ይቆያሉ። አንዳንዶቹ ሞር ስትሮንግ ይሆናሉ፣ ሌስ ስትሮንግ ይሆናሉ፣ እንደ ሁኔታቸው ነው። አንዳንዶቹ የሚቀይሩበት ስታይል በጣም ለየት ያለ ነው። እሱ ለአሁን ለኮቪድ አላሳሰበንም። እንዳልኩት ያሳሰበን ትልቁ ነገር ይሄን ስፓይክ ፕሮቲኑን የቀየሩት ቫይረሱ ይሰራል ወይ ወይም ይሄ መቀየራቸው ቫይረሱ ምን ያህል ኢምፓክት አለው ምን ያህል ለውጥ ያመጣል ለሚለው አንደኛ አንዳንዶቹ የመሰራጨታቸው ፍጥነት ከድሮ የበለጠ ይሆናሉ። አንዳንዶቹ ደግሞ ሰውን ከያዙ ወደ ሞት የሚያደርሱ በተለይ የዩኬው አለ። ይሄ ሁላችንም እናረጋገነው ዝናብ መጣ ሲባል ጃንጥላ ይዘን እንሄዳለን፣ ኮፍያ አርገን መጠለያ እንፈልጋለን። ሶ ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው። አንዳንዶቹ የመራባታቸው ፍጥነት እስከ 50% ይጨምራል። አንዳንዶቹ ደግሞ አሁን በተለይ አንደኛው የዩኬ B117 የሚሉት ህፃናት ልጆችና ከ15 ዓመት በታች ያሉ ወጣቶችና ጤነኞችን ከድሮ የበለጠ የሚያዝ ኃይል አለው እና እነዚህ ሲቀያየሩ በምን እንደሚቀየሩ እንዴት እንደሚቀየሩ ባናመጡት ለውጥ ግን በጣም የተለየ ነው። ስለዚህ ያሳስበናል። ምክንያቱም አሁን ከተባለው በጣም በዩሮፖኑ ዌስተርን ካንትሪዎች በጣም እየተስፋፋ ነው። ሌሎችም ደግሞ እንደ ኢትዮጵያ ያሉ ደግሞ ዝግጅት እየተደረገ ነው ቫክሲኑም የሚመጣበት ጊዜ። አሁን እነዚህ ሶስቱን በሚመለከት በተለይ የሳውዝ አፍሪካ ለምሳሌ አስትራዜኒካ ያወጣው ኖቫክስ የሚሉ ጃንሰን ጃንሰን ያወጣቸው ኦልሬዲ አውቀናል በበቂ መንገድ እንደማይሰሩ። እንደውም ሳውዝ አፍሪካ የተሰጣቸውን የአስትራዜኒካ ቫክሲን በሙሉ ወደ ዓለም ጤና ጥበቃ መልሰዋል አንፈልግም ብለው ምክንያቱም እየሰራ አይደለም በዚህ በአዲሱ ቬሪየንት የተነሳ። ሌሎቹ አሁን በቅርብ ያየሁት ሪፖርት ላንደን ከትላንት ወዲያ የወጣው የፋይዘር እና የሞደርና እንደበፊተኛው ያህል ኢፌክት እንደሌለ ላይ የሳውዝ አፍሪካው ላይ ትንሽ በማከላቸው ሜቢ ሞደርና ትንሽ ይሻላል ብለው ይያሉ ነው። በአጠቃላይ ግን እየቀነሰ ነው ውጤታቸው ያለው ከሌሎቹ ጋር ሲነጻጸር። ጥሩ ኒውስ ምንድነው? እነዚህ የአርኤንኤ ቫክሲኖች በቀላሉ መቀየር ይችላሉ። በላቦራቶሪ ውስጥ በሳምንት ውስጥ ቀይረው የተለያየ አዳዲስ የቀየሩትን ቫይረስ አታክ የሚያደርግ ቫክሲን መሰራት ይችላል። ሳይንሱ አይደለም ችግሩ። ከባዱ ችግር ምንድነው? ያ በላቦራቶሪ እንደታየ ሰዎች ላይ መቴስት መደሱ ደግሞ ጊዜ ይፈጃል። አሁን ያለንበት እሱ ነው። ስለዚህ መንግስት በአስቸኳይ ሰዎች ቫክሲኔት ይሆኑ ቫይረሱ ከሰው ሰው የተራባ ጊዜ አግኝቶ እንደልቡ የተለያየ ተቀየሩ ዘሮች ከመዋጣቱ በፊት ለመጨረስ ትልቅ እንቅስቃሴ የሚካሄደውም ለዚህ ነው።
ፕሮፌሰር ብስራት ይሄ ምናልባትም ትልቁን ጥያቄ ይጋብዛል። እንግዲህ የምናወራው ክትባት በሚሰጥበት ዓለም ይነስም ይብዛም ክትባቱ ደርሷቸው እንዲህ በዩናይት ስቴትስ እና በተቀሩት የአውሮፓ ሀገሮች የተሰጠው ቁጥር አለመመጣጠንና ፍጥነቱ ነው እንጂ እንደ ችግር የተቆጠረው ጨርሶ ክትባቱ ያልደረሰባቸው የአፍሪካ ሀገሮች ብዙም እያሳሰበ ባለበት ይህ የቫይረሱ መለወጥ ፈተና ደቡብ አፍሪካ ላይ እንደታየው ካሁን ቀደም የታወቁት የሰሩ ክትባቶች እንኳን አልሰራ የማለት ደረጃና የተሰጣቸውን መመለስ በደረሱበት እንዴት ነው የምዕራቡ ዓለም ገና ብዙ ጊዜ ሊለወጥና አስቸጋሪ ሁኔታዎች ይፈጠር በሚችልበት የራሳቸውን ነዋሪ የራሳቸውን ህዝብ ብቻ ከትበው ይወጡታል ወይ? ቁጥሩ ላይ አሳሳችነት ቢኖርም አፍሪካ እንደሌላው ዓለም አልተጎዳም፣ እንደ ዩናይትድ ስቴትስ ብዙ እልቂት አልደረሰም። ይሁን እንጂ እነኛ አይነታቸው ነው የለወጡ ቫይረሶች ሊፈጥሩ የሚችሉት ሁኔታ አይታወቅምና እስካሁን የተጨበጠ የተጠና ነገር የለምና ያሳሳሳቢነቱን ቅድም ካልነውም በላይ አያንረውም ወይ?
በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከዓለም የሚጠፋው አትሊስት የተወሰነ ፐርሰንቴጅ በዓለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተብ ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይቻል እዛው ላይ ይቆማል፣ መተላለፍ አይቀርም። በቂ ሰው ካልተከተበ ግን በዓለም አቅርብ ነች አውሮፕላኑ ብሎ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት። ከዛ በኋላ ነው ለሁለተኛው ጊዜ የተሰማሁት WHO ሌሎችም ሀገሮች አሁን በአውሮፓ ሚቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ቲንክ 2 ቢሊዮን ብር በላይ ዶኔት አድርጋለች ይህን ቫክሲን በሚመለከት። ጉድ ኒውስ ጥሩ ነገር ምንድን ነው? አፍሪካ ውስጥ ያን ያህል ቫይረስ አልተስፋፋም። ለምን አልተስፋፋም? ብዙ ቲዮሪ አለ፣ አንዱም አልሰራም። የኑሮ ሁኔታ፣ የሰው ያበላል ሁኔታ፣ የአንድ ላይ ከመኖር የተነሳ ጥንቃቄዎችም ይደረጋሉ። ግን አፍሪካ ውስጥ የሚደረገው ጥንቃቄ እንዲሁም በበለጠ መንገድ እዚህ ሀገር ጥንቃቄ እየተደረገ ግን ሰዎች አላሉ እዛ ለምንድን ነው ማያልቁት የሚለው እሱ ገና ምንም ምን እንደሆነ አይታወቅም። ስለዚህ አትሊስት ትንሽ ጊዜ ስለሰጣች አፍሪካ ውስጥ አለመስፋፋቱ፣ እንደውም በጣም የተስፋፋው ከአፍሪካም ቢሆን ዌል ዲቨሎፕ የሆኑ እንደ ሳውዝ አፍሪካ ውስጥ ነው ሞር እየተስፋፋ የነበረው በጣም ሀይ ሰው ሞርታሊቲ እንጂ በሌሎቹ ሀገሮች ብዙ አልታየም። ስለዚህ ሜቢ ያ ጊዜ ይሰጣል እንጂ ሌሎች ሀገሮች በመተው የሰለጠኑ ሀገሮች የራሳቸውን ዜጋ ብቻ በመውጋት በሽታው ካለም አይጠፋም።
ፕሮፌሰር ብስራት የመጨረሻው ጥያቄ ለየት ያለ ነው። ለማወቅ በሚደረግ ጉጉት የሚነሳ አይነት ጥያቄ ነው። በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን ድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈልገውን ያህል ተጋልጠው የሚገኙበትም ጊዜ አለና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ። አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው። እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ ወይንም ደግሞ ታመው ድነው ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች የበሽታ ሁኔታዎች ይኖራሉ ጥሎም ያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር የመጋለጥ ድልም የህይወት እውነታ ነውና እሱ ላይ ምን ይሉናል?